የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
መጨረሻ ሰራበት የነበረው ድርጅት አንድ ሰፊ ጥናት አስጠንቶ ነው። በዓለም ላይ ከተደረጉት ሁሉ የልማት እርዳታዎች ፕሮጀክቱ ካለቀ በኋላ ዘላቂ ውጤት ያሳየ ጤና ነው፣ እርሻ ነው፣ ትራንስፖርት ነው፣ ትምህርት ነው ብሎ ከጠየቁ በኋላ ያለምንም ጥርጥርና ውልውል ትምህርት ከሁሉም የልማት ዘርፍ ዘላቂ ውጤት ያለው ሆኖ ነው የተገኘው።
አንጋፋ የምጣኔ ሀብት ባለሙያ ናቸው። ለማህበረሰብ ደህንነት የሚበጅ ፈቅዶ የሚደረግ ስራ ንሳቤ የራሳቸው ያደረጉ ዘላቂ ማህበራዊ ለውጥ በማምጣቱ ረገድ ዜጎች አይነተኛ ሚና አላቸው የሚሉት እንግዳችን ቁጥሩ የበዛ ወጣት ህይወት ለማቃናት የረዳ የበጎ አድራጎት ስራ ጠንሳሽና መሪም ናቸው። ዜናውን ተከትሎ በሚቀርበው ቀዳሚ ውይይታችን ያጫውቱናል። 16 የልጆች መጽሐፍት በእንግሊዝኛና በአማርኛ የጻፉት የኢዛም መጽሐፍት መስራቿ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ትምህርት ክፍል ሊቀመንበሯ ዶክተር ሐዋኒ ንጉሴም አብረውን ያመሻሉ። ንጉሴ አክሊሉም ለምሽቱ ያሰናዳውን በአዲስ አበባው መስኮት ያሰማናል። ጤና ይስጥልኝ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች። ከዛሬ እሁድ ጥቅምት 18 2016 ዓ ም ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ የዓለም ዜና በኋላ መለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በእስላማዊ መንግስት የሚደገፉ አማጽያን በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ባደረሱት ጥቃት ሁለት የዩጋንዳ ወታደሮችን ጨምሮ ሌሎች ሁለት ንጹሐን ዜጎችና አንድ ተጠርጣሪ ጥቃት አድራሽ መገደላቸውን ባለስልጣናት አስታወቁ። በሰሜን ኪቡ ግዛት የመንግስት ሰራተኛ የሆኑት ባርቴሌሚ ካምቤሌ እንዳስታወቁት ከእስላማዊ መንግስት ጋር ቁርኝት ያላቸው ዲሞክራሲያዊ ኃይሎች በቤኒ ግዛት ካሲንዲ የመኪና ማቆሚያ ላይ ባደረሱት ጥቃት አንድ ኬንያዊና አንድ የኮንጎ ዜግነት ያለው የጭነት መኪና አሽከርካሪዎች ተገድለዋል። በስፍራ የተገኘው አምስተኛ አስክሬን የአጥቂው ሊሆን እንደሚችል መገመቱንም ለአዣንስ ፍራንስ ፕሬስ አስረድተዋል። የእስላማዊ መንግስት ቡድን ቅዳሜ አመሻሽ ላይ በቴሌግራም መተግበሪያ አማካኝነት ባስተላለፈው መግለጫ ለጥቃቱ ኃላፊነት ወስዷል። ታጣቂዎቹ ቤኒ በተሰኘው ግዛት ኦኢቻ ከተማ ውስጥ ከሰኞ ሌሊት እስከ ማክሰኞ አጥቢያ ባደረሱት ጥቃትም 26 ንጹሐን ዜጎች የተገደሉ ሲሆን ስፍራው ታጣቂዎቹ ለአመታት ተደጋጋሚ ጥቃት ያደረሱበትና እስላማዊ መንግስት የመካከለኛው ምስራቅ ግዛቱ እንደሆነ የሚገልጸው ስፍራ ነው። እስራኤል በከበባ ውስጥ በምትገኘው ጋዛ ላይ የምታካሄደውን ጥቃት አጠናክራ በቀጠለችበት ወቅት ጦርነቱን ለማስቆም በኳታር አሸማጋይነት በእስራኤልና በሐማስ መካከል የሚካሄደው ድርድር ቅዳሜ ዕለት መቀጠሉን አንድ ለጉዳዩ ቅርብ የሆኑ ምንጭ አስታወቁ። ንግግሮች አልተቋረጡም ያሉት ጉዳዩ ጥንቃቄ የሚያስፈልገው በመሆኑ ማንነታቸው እንዳይገለጽ የጠየቁት ምንጭ፣ ሆኖም ጥቃቱ አርብ ምሽት ተጠናክሮ ከመቀጠሉ በፊት ይካሄድ ከነበረበት ፍጥነት እጅግ በቀዘቀዘ ሁኔታ መቀጠሉን አመልክተዋል። ኳታር ላለፉት 3 ሳምንታት ከጀርባ ሆና የሐማስን ባለስልጣናትና እስራኤልን በማነጋገር ሰላም እንዲወርድና ታጋቾች እንዲለቀቁ ለማድረግ የዲፕሎማሲ ስራ ስትሰራ መቆየቷ ይታወሳል። ከፍተኛ ሀብትና መዋለ ንዋይ የማፍሰስ አቅም ያላት ትንሿ ኳታር የፖለቲካ ቢሮ በዋና ከተማዋ ዶሃ ከሚገኘው ሐማስ ጋር ቀጥተኛ ግንኙነት ያላት ሲሆን ቀደም ሲል በእስላማዊ ቡድንና በእስራኤል መካከል ሰላም እንዲወርድ ከፍተኛ እገዛ አድርጋ ነበር። በፓኪስታን ሃይማኖታዊ ፖለቲካ የሚያራምደው ፓርቲ ደጋፊ ሆኑ በሺዎች የሚቆጠሩ ሰዎች እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የምታደርሰውን ጥቃት በመቃወም በዋና ከተማው ኢስላማባድ እሁድ ዕለት ሰላማዊ ሰልፍ አካሂደዋል። ጸረ አሜሪካ መፈክሮችን በማሰማትም ዩናይትድ ስቴትስ አጥቂውን ትደግፋለች በማለት ከሰዋል። ጽንፈኛው ቀኝ ዘመን ፓርቲ ጃማት ኢ ኢስላሚ የጠራው ሰልፍ በኢስላማባድ ከሚገኘው ዝነኛ አደባባይ ተነስቶ ከፍተኛ ጥበቃው ደሚደረግለት የዩናይትድ ስቴትስ ኤምባሲ እንዲያመራ ታስቦ ነበር። ሆኖም ባለስልጣናት ፓርቲው ቅዱን እንዲቀይርና ሰላማዊ ሰልፉን ከኤምባሲው በራቀ ስፍራ ላይ እንዲያካሄድ አድርገውታል። ሴቶችና ህፃናትን ጨምሮ የጃማት ኢስላም ደጋፊዎች በርካታ ኪሎ ሜትሮችን ተጉዘው በሰልፉ ላይ ተገኝተዋል። እስራኤልንና ዩናይትድ ስቴትስን የሚቃወሙ እንዲሁም ፍልስጤማውያንን የሚደግፉ መፈክሮችንም አሰምተዋል። መዳኔቶችንና ጥቂት የርዳታ ቁሳቁሶችን መላክ ብቻ በቂ አይደለም ሲል የገለጸው የሰልፉ አስተባባሪ የሙስሊሙ ዓለም መሪዎች ለጋዛ እንዲነሱና የአሜሪካ ባሪያ ከመሆን ይልቅ በአላህ ላይ እንዲመኩ ሲል አሳስቧል። በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በእስራኤልና ሐማስ መካከል በሚካሄደው ጦርነት የተኩስ አቁም እንዲደረግና በፍልስጤም ታጣቂ ቡድን ጋዛ ውስጥ የተያዙ ታጋቾች እንዲለቀቁ እሁድ ዕለት ጠይቀዋል። አቡነ ፍራንሲስ በቅዱስ ጴጥሮስ አደባባይ በሚያደርጉት ሳምንታዊ ቡራኬ ላይ የጦር መሳሪያዎችን የማስቆም ዕድል እንዳለ ማንም ሊረሳ አይገባም ሲሉ ማሳስበዋል። ሊቃነ ጳጳሱ ይህን ያሉት 3 ሳምንታት ባስቆጠረው ጦርነት እስራኤል የሐማስን ቡድን ለማጥፋት ጠቅላይ ሚኒስትሯ ቤንጃሚን ኔታንያሁ ሁለተኛ ምዕራፍ ሲሉ የጠሩትን የምድር ላይ ውጊያ ባወጀችበት ወቅት ነው። አቡነ ፍራንሲስ ተኩስ አቁም እንላለን። ወንድሞችና እህቶች አቁሙ። ጦርነት ሁልጊዜ ሽንፈት ነው። ሁልጊዜም ሲሉ ተማጽነዋል። በፍልስጤምና በእስራኤል ያለውን አስቸጋሪ ሁኔታ በማመልከትም በተለይ በጋዛ ለሰብአዊ እርዳታ አስተማማኝ የሆነ ቦታ ይኑር፣ ታጋቾችም በአስቸኳይ ይለቀቁ ሲሉ ተናግረዋል። ይህ በእንዲህ እንዳለ በሺዎች የሚቆጠሩ ተስፋ የቆረጡ የጋዛ ነዋሪዎች የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ መጋዘኖችንና ማከፋፈያ ማዕከላትን ሰብረው በመግባት ዱቄትና ሌሎች ህይወት ማቆያ ንብረቶችን መውሰዳቸውን ድርጅቱ እሁድ ዕለት አስታውቋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የእሁድ መሰናዳችን ጋር መልካም ቆይታ።
በድጋሚ ጤና ይስጥልን። ሰላም እንደምናመሻችሁ ክብራትና ክብራን አድማጮቻችን። እሁድ ጥቅምት 18 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እንቅልፍና ንቃት ታች አምናን አርፌ አምናን አሳልፌ ቀኔ ዛሬ ሆኖ እየተኛሁ ነቃሁ እንሆኝ ዘንድሮ እንደምን ይሆናል እየተኙ መንቃት የሚጠይቅ ብሎ እንዳለ ምናልባት የማርቆስ ብሂል የሄግል ምስጢሩ በአንድነት አይደለ ልዩነት መኖሩ ብቻውን አንድነት መቼ ኖሮ ያውቃል ልዩነት እኩል አይደል ግማሽ አካል አይሞላም አይሆንም ሁልጊዜ ጎደሎ ነፍስ ግዙፍ አካል ሲታይ ተጠቅሎ ሲንቀሳቀስ እንጂ አልተኛም ተብሎ የሚነገርለት የሚዘመርለት ሰው በሰው አንደበት በመንበረ ሕይወት አለዚያማ የለም ይሆናል ሰውነት አካል በድን ብረት ነፍስ የቀዳችሁለት እንቅልፍም እንደዚያው የሞት ታላቅ ወንድም ያሸልባል እንጂ ላይ መልስ አይወስድም። እናም ሲያሸልበኝ ሲወስደኝ ስነቃ አምሌና ነሐሴ ሁለት ወራ በቃ ነሐሴ 1981 አንጋፋው ገጣሚና ደራሲ ፕሮፌሰር ባዬ ኢማም ትዝብትና ተስፋ በሚል ርዕስ ለንባብ ካበቁት የግጥም መድብል ባገኘናትና የሳምንቷም ምርጥ ባደረግናት እንቅልፍና ንቃት የተሰኘች ግጥም ዝግጅታችንን ጀምረናል። ፕሮፌሰር ባዬ ኢማምን እናመሰግናለን። አሁን ቀዳሚዋን ስልት እናስከትል። ናፍቆቷ ነው ያስቸገረኝ ሌት በህልሜ የመጣች እየታየችኝ ሟቹ ተወዳጅ ድምጻዊ ጥላሁን ገሰሰ እንዳቀነቀናት አሁን በቀጥታ ካንጋፋው የምጣኔ ሀብት ባለሙያና የበጎ አድራጎት ሰው ዶክተር አብርሃም በቀለ ጋር ወደምናደርገው ቆይታ የከፍተኛ ትምህርት እድል አግኝተው ከ50 ዓመታት በፊት ወዲህ ወደ ዩናይትድ ስቴትስ የመጡት ዶክተር አብርሃም በቀለ በአውሮፓውያኑ የዘመን አቆጣጠር በ1970 ዓመተ ምህረት የምጣኔ ሀብት ትምህርት በማጥናት መጀመሪያ በዩኒቨርሲቲ መምህርነት ከዚያም በአውሮፓውያኑ የዘመን አቆጣጠር በ1980 በዓለም ባንክ የምጣኔ ሀብት ጉዳዮች ተመራማሪነትና ኋላም በዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም USAID የምጣኔ ሀብት ሙያ አማካሪነት እንዲሁም በሌሎች የተለያዩ ድርጅቶች ውስጥም በተመሳሳይ በጥናትና ምርምርና በአማካሪነት አገልግለዋል። የዛሬው ውይይታችን ታዲያ ይበልጡን የዛሬ 25 ዓመት ግድም ጡረታ ከወጡ በኋላ የብዙዎችን ሕይወት ለመለወጥ ይሁነኝ ብለው ለረዥም ጊዜ በተለየ ትኩረት የሰሩትን በተግባርም ተጨባጭ ፍሬ ማፍራት የቻለ የበጎ አድራጎት ሥራቸውን ነው የሚመለከተው። ወደ ወጋችን እንዝለቅ። ዶክተር አብርሃም በቀለ በቅድሚያ ለጊዜው አመሰግናለሁ።
አሉላ እጅግ አመሰግናለሁ እድል ስለሰጠኝ።
ከመሰረታዊ ጭብጥ ለመንደርደር የበጎ አድራጎትና የበጎ ፍቃድ አገልግሎቶች ባህሉ በደረጀበት በዚህ በዩናይትድ ስቴትስ በእንግሊዝኛው አጠራር ፊላንትሮፒ፣ ቮለንተሪዝም፣ ሰርቪስ የሚባሉ የተለያዩ ነገር ግን ተቀራራቢ ስያሜዎች ይዘወተራሉ። ለአማርኛው ደግሞ ቀረብ አድርገን ለመነጋገር የበጎ አድራጎትና በጎ ፍቃድ የሚሰኙትን አጠራሮች እንዳገባቡ እያፈራረቅን ብንጠቀም
ጥሩ ነው። የበጎ አድራጎትም የበጎ ፈቃደኛነትም ስራዎች ለልማት ከፍ ያለ ጥቅም ስላላቸው ወቅታዊም ነው ብዬ ገምታለሁ። ያሉና
ለማህበረሰብ የሚደረግ ስራና የበጎ ፈቃደኝነት ባህል ቀደም ብዬ በመንደርደሪያ የጠቀስ እንዳደረግኩት በዚህ በምንኖርበት በዩናይትድ ስቴትስ ረዘም ያለ ጊዜ ያስቆጠረ ባህል ነው። ብዙዎች ለማህበረሰባቸው ያላቸው ይሰጣሉ፣ ለሚረዳ የድጋፍ እጃቸውን ይዘረጋሉ። በእርሱ አስተያየት ለማህበረሰብ እድገትና ብልጽግና በሚደረጉ ጥረቶች ውስጥ እያንዳንዱ ሰው የበኩሉን አስተዋጽኦ በማበርከት ስላለው ሚና ምን አስተያየት አለዎት? ምን ሊያደርግ ይችላል አንድ ሰው?
በእኔ ግምት የሚኖርበትን ማህበረሰብ ለማሻሻል አቅም የሌለው ሰው አለ ብዬ አላምንም። ማንም ሰው የሚኖርበትን ማህበረሰብ ለማሻሻል አቅም አለው። የአንዱ አቅም ከሌላው ሊበልጥ ይችላል። የአንዱ በገንዘብ ሊሆን ይችላል፣ ሌላው በእውቀት ሊሆን ይችላል፣ ሌላው በጉልበት ሊሆን ይችላል። ግን ማንኛውም ሰው የሚኖርበትን ህብረተሰብ ለማሻሻል አንደኛ የተፈጥሮ ግዴታ ያለበት ይመስለኛል። ሁለተኛም ግሮ የኑሮ ሁኔታ የሚያስገድደው ይመስለኛል። ያንን ህብረተሰብ ለማሻሻል ግለሰቡ በተዘዋዋሪ መንገድ የራሱ ህይወት የሚያሻሽል ያለው የሚቀጥለው ትውልድ የሚቆየውን ማህበረሰብ የሚቆየውን ንብረት የሚቆየውን ቅርስ የሚቆየውን ባህልም እንደ ማሻሻል ነው ቦታው ያለው። ሁሉን ነገር ከመንግስት ከተጠበቀ፣ ሁሉን ነገር ከተደራጀ መዋቅር ከተጠበቀ ብዙ ነገር ወደኋላ ሊቀር ይችላል። ስለዚህ ማንኛውም ሰው እንደ አቅሙ የሚኖርበትን ማህበረሰብ ለማሻሻል ችሎታው አለው ብዬ ነው የምገምት። የችሎታው አይነት ሊለያይ ይችላል።
ጥሩ መነሻ የሰጡን ይመስለኛል። ለመሆኑ የበጎ አድራጎት ስራዎችና በጎ ፈቃደኝነት ማህበረሰብን ከማገልገል አንጻር ለህብረተሰብ እድገት ያለውን ጠቀሜታ በውል የተገነዘቡበትን ወቅት ያስታውሳሉ? ኋላ ላይ የምንነጋገራቸው የሰሯቸው ስራዎች እንድናነሳ ይፈቅዳሉ። ትዝ ይሎታል እንደው በተለየ ስሜት የተሳቡበትን አይነተኛ መንገድ አድርገው እንዲወስዱ ምክንያት የሆነውን ጊዜ?
በጎ ፈቃደኛነት፣ ቸርነት የመሳሰሉት ነገሮች ከተገነዘብኳቸው እና አስፈላጊነታቸውንም ጠቃሚነታቸውንም ከተገነዘብኩት ቆይቷል። ገና በልጅነት ገጠር በምኖርበት ጊዜ እንሳየው ያደግኩት ጉዳይ ነው። የገጠር ሰው እንደምታውቀው በጣም ይደጋገፋል እና ገጠር ውስጥ የሚራብ ሰው የለም። በነገር ላይ ገጠር ውስጥ ማደሪያ ጦጅ የሚበላው ሰው የለም። ሁሉም መጠነኛ ኑሮ ስለሚኖር በያችን መጠነኛ ኑሮ ግን አብቃቅቶ እና ተደጋግፎበት ኑሮ ያለው። ስለዚህ ገጠር ውስጥ ካደግ ይሄ ነገር አብሮ ያድጋል። ግን ልማትን በተመለከተ በጎ አድራጎትና በጎ ፈቃደኛነት ለልማት ከፍ ያለ ተዋጽኦ እንደሚያመጣ መቼ ነው የተገነዘብከው ብትለኝ፣ አሜሪካን ሀገር ከመጣሁ በኋላ ነው። ይህም አሜሪካን ሀገር ተመጣሁ በኋላ ያልኩበት ምክንያት እዚህ ሀገር ስትመጣ ብዙ ነገሮች በመንግስት ብቻ ሳይሆን በፋውንዴሽን እና በተለያዩ በጎ አድራጎት ድርጅቶች ሲከናወኑ ታያለህ። እንዲያውም በትምህርት ዓለም ውስጥ ካለህና ምርምር ውስጥ ስትገባ አያሌ ምርምሮችና ጥናቶች ብዙ ዩኒቨርሲቲዎች፣ ብዙ የምርምር ተቋሞች በበጎ አድራጎት የሚደጎሙ መሆናቸውን ታያለህ። እዚህ ሀገር ሆስፒታሎች ሳይቀሩ፣ የጥበብ ቦታዎች፣ ቲያትር ቦታዎች፣ የጥበብ ትምህርት ቤቶች፣ ሌሎችም እንደዚህ የመሳሰሉ ነገሮች ብዙዎቹ በመንግስት ብቻ ሳይሆን በበጎ አድራጎት ድርጅቶች የሚደጎሙ ናቸው። ከእነዚህ በጎ አድራጊዎች መካከል ለምሳሌ አንዱ በጣም ስመ ጥሩ የሆነው ሮከፌለር ቤተሰብ ነው። ይህ ቤተሰብ የእኩልነት መብት ታጋዮች ሲቪል ራይትስ የሚባለው ነው። ከዛ ጀምረህ የጥቁሮች ዩኒቨርሲቲዎች፣ የተለያዩ የምርምር ቦታዎች፣ ናሽናል ፓርክስ የሚባሉት በአማርኛ ያው ፓርክ እያል ነው የምንጠራው አሁን ጊዜ መናፈሻዎች ሊባሉ ይችላሉ። ግን ከዛም በላይ በአሜሪካን ሀገር ናሽናል ፓርክ የሚባሉት አንዳንዶቹ በአንድ አውራጃ ያክሉ ናቸው በኢትዮጵያ ትምህርት ውስጥ እና እነዚህ ቦታዎች የተፈጥሮ ሀብትን እንክብካቤ በተመለከተ እዚህ በጎ አድራጎት ድርጅቶች ከፍ ያለ ተዋጽኦ እንደሚያደርጉ የተገነዘብኩት እዚህ ሀገር ተመጣው። በእርግጥ አንዳንድ የበጎ አድራጎት ስራዎችን ኢትዮጵያ ውስጥ እያለሁኝ አልተገነዘብኩም ማለት አይደለም አሉ። ግን ልማትን በተመለከተ በስፋት በጎ አድራጎት ድርጅቶች ከፍ ያለ ሚና እንዳላቸው፣ በበጎ ፈቃደኛነት ማገልገል ከፍ ያለ ሚና እንዳለው የተገነዘብኩት አሜሪካን ሀገር ከመጣሁ በኋላ ነው አለ።
መልካም ዶክተር አብርሃም፣ ቀደም ብዬ ጠቀስ ያደረግኩትን ጥያቄ ስጠይቁ አድማጮች ዶክተር አብርሃም ምን ይሆን የሰሩት እንዲሉ እንዲጠይቁ የሚያደርግ ይመስለኛል። በበጎ አድራጎትና በበጎ ፈቃደኝነት ላይ ያተኮረ ውይይት እንድናደርግ ምክንያት ይሆንን በቅርቡ 75ኛ ዓመት ልደቶን ሲያከብሩ ድምጾ 75 መስሎ መሰማቱን እጠራጠራለሁ። በጣም ጠንካራ ሰው ነዎት፣ በአካልም በገጽም ለሚያየው ለ75 ዓመት ሰው በጣም ወጣት እንደሆነ አውቃለሁ። በአካባቢያችንም በሚያደርጓቸው የነቃ ተሳትፎ በስፋት ይታወቃሉ። በእነኚህ ሁለት ትልልቅ አጋጣሚዎች ላይ ተገኝቼ ይበልጥ ስለ እርሶ ስራዎች በታዘብኩባቸው መድረኮች የብዙዎችን ህይወት ኢትዮጵያ ውስጥ በቃላችን ከምንናገረው በላይ በሰዎች ህይወት ላይ በወጣቶች ቢልቁን ደግሞ በተማሪዎች ህይወት ላይ ለውጥ ያመጣ ቁጥሩም በግለሰብ ደረጃ ለማሰብ የሚገድ አመታት ውስጥ በሺዎች የሚቆጠሩ ተረድተዋል። ትምህርታዊነቱም የተሰሩት ስራዎች መታወቃቸው ሌሎችንም በርሶ እግር ለሚነሱ ይህን ስራ ለማድረግ ለሚነቃቁም ትርጉም ያለው በመሆኑ በዚያ መንፈስ ቢመልሱልኝ
ጥሩ ነው። እነዚህ ያልካቸው ወቅቶች ላይ ደግሞ የተነሱት የስኮላርሽፕ ጉዳይ ይመስለኛል። ትምህርት ለእድገት ቁልፍ መሆኑን ከተገነዘብኩኝ ቆይቻለሁ። አባቴ በጣም ነቃ ያሉ ሰው ስለነበሩ ስለ ትምህርት ብዙ ደጋግሞ የሚነግሩን ነገር ነበር። በነገር ላይ ቀዳማዊ ኃይለ ሥላሴም ቢሆኑ ባገኙት ሁሉ አጋጣሚ የትምህርትን ጥቅምና ዋጋ ለኢትዮጵያ ሕዝብ ብዙ ሰብከዋል፣ በተግባርም አሳይተዋል። ኢትዮጵያ ውስጥ ከቋቋሙት የመጀመሪያ ትምህርት ቤቶች አንዱ ተፈሪ መኮንን በግል ንብረታቸው የቋቋሙት ትምህርት ቤት ነው። በግል ንብረታቸውም ደግሞ ሀገር ልከውም ብዙ ሰው አስተምረዋል። እና ትምህርት ዋጋ እንዳለው ስነገር ያደግኩት። ከዛም በላይ ደግሞ ያደጉ ሀገሮችና በማደግ ላይ ያሉ ሀገሮችን ወይም ከእድገት ወደኋላ የቀሩ ሀገሮችን ስታይ ትልቁ ዋናው ቁልፍ ሚና የሚጫወተው ትምህርት ሆኖ ነው የሚገኝ ያለው። ከዚያም አልፎ በመጨረሻ ሰራበት የነበረው ድርጅት 1980 በፈረንጅ አቆጣጠር ነው መጨረሻዎች ገደማ 88-89 ላይ ይሆናል አንድ ሰፊ ጥናት አስጠንቶ ነበር። ይኸውም በዓለም ላይ ከተደረጉት ሁሉ የልማት እርዳታዎች ዲቨሎፕመንት አሲስተንስ ሊባለው የልማት እርዳታዎች የትኛው ክፍል ነው ዘለቄታ ያሳየው? ፕሮጀክቱ ካለቀ በኋላ ዘላቂ ውጤት ያሳየው ጤና ነው? እርሻ ነው? ትራንስፖርት ነው? ኢንዱስትሪ ነው? ትምህርት ነው? ብሎ ከጠየቁ በኋላ ያለምንም ጥርጥርና ውልውል ትምህርት ሆኖ ነው የተገኘው። ትምህርት ከሁሉም የልማት ዘርፍ ዘላቂ ውጤት ያለው ሆኖ ነው የተገኘው። አንድ ምሳሌ ልስጥህ። ኃይለ ሥላሴ በትምህርት ላይ ከፍ ያለ እምነት ስለነበራቸው በዛም አልፎ ጥራት ላይ የጥሩት ጥራት ላይ ስለነበራቸው በእሳቸው ጊዜ ኢትዮጵያ ይመረቁ የነበሩት ዩኒቨርሲቲ ምሁራን ደርግ መጥቶ አብዮት ሲያካሄድ እና ከሀገር ሲባረሩ ወይም ሲሰደዱ የሄዱበት ሀገር ለመቀጠር ምንም አያዳግታቸውም ነበር። ከዚህ ውስጥ በጣም ስመጡ የነበረው የአለማያ የእርሻ ኮሌጅ ነው። ከዚህ ኮሌጅ የወጡ ምሁራን በአንድ ወቅት አፍሪካ በሙሉ ካሪቢያን በአሲያን ማዛዎች ተሰራጭተው በኤክስፐርት ደረጃ ያገለግሉ ነበር። ይህ ሁሉ የትምህርት ውጤት ነው። አሜሪካ ከዓለም የቀደምት የኢኮኖሚ ሀያል ለመሆን የመጣችው በኤሌመንተሪ እና በሁለተኛ ደረጃ ትምህርት ላይ ከፍ ያለ ትኩረት ስለሰጠች እና አያሌ ሰዎችን በነጻ ስላስተማረች ከዚያም ደግሞ አልፋ በተለያየ መንገድ የላንድ ግራንት የሚባለው ሌላም ሌላም ሌሎች የዩኒቨርሲቲ ትምህርትን አስፋፍተው በተለይም ደግሞ ከሁለተኛው ዓለም ጦርነት በኋላ የጂአይ ቢል የሚባለው በጦር ሰራዊትነት ወይም በመከላከያ ኃይል ውስጥ ያገለገሉ ወጣቶች ዩኒቨርሲቲ ገብተው በነጻ የሚማሩበትን ዘዴ ለመፍጠር አያሌ የሆኑ ምሁራኖችን ስለወጣች ነው። ዛሬ በዓለም ላይ በተመለከተው ትምህርት ላይ ሳያተኩር የኢኮኖሚ ግስጋሴ ሊያገኝ ይቻላል። አንድም ሀገር የለም ትምህርት ላይ ሳያገኝ የዲሞክራሲ ግስጋሴ ሊያገኝ ይቻላል። በሙሉ ወደኋላ የቀሩትን ብታያቸው ደግሞ ለትምህርት ያስፈልገውን ትኩረት ያልሰጡ ናቸው። ስለዚህ ትምህርት ቁልፍ እንደሆነ ከተገነዘብኩት ቆይቷል። ግን በስራ ላይ በነበርኩበት ጊዜ ይህንን ደግሞ የሚያመሳክሩ ብዙ አያሌ ነገሮች ተከስተው ስላገኘኋቸው ነው። በዚህ ምክንያት ነው ትምህርት ላይ ያተኮረ።
ዶክተር አብርሃም ለምትረዷቸው ልጆች የትምህርት እድል ስለሚያስገኘውና በሺዎች የሚቆጠሩም ስለተጠቀሙበት የበጎ አድራጎት ስራችሁ ደግሞ በመጠኑ ያጫውተውን።
ስኮላርሽፕ ስናስበው ብዙ ጊዜ ፈጅቷል። ሀሳቡን በማወጠንተን 1-8 ዓመት ከዛ በኋላ ደግሞ እቅዱን በማውጣት 2 ዓመት በጠቅላላ ከመጀመሪያችን በፊት 10 ዓመት ፈጅቷል። ለምን 10 ዓመት ብትለኝ አንደኛ ያለሁት አሜሪካን ሀገር ውስጥ ነው። ኢትዮጵያ ውስጥ አስተማማኝ የሆነ ድርጅት ነው ግለሰብ አስፈላጊ ስለሆነ የግለሰብ ዓለም አካሄድ ይቻል ድርጅት። ሁለተኛ ደግሞ አንዴ ከተጀመረ በኋላ ስሙ ሆኖ እንዲቆይና እንዳያቋርጥ ይህንም በማሰብ ሳንቸኩል ጊዜያችንን ወስደን አስፈላጊውን ጥናትና ዝግጅት አድርገን የጀመር ነው። እግዚአብሔር ፈቃዱ ሆኖ ይህንን ነገር ስንጀምር ብዙ ቅን መንፈስ ያላቸው እና በጎ ፈቃደኛነት ያላቸው ሰዎች አገኘን። ከነዚህ ውስጥ ተቀዳሚ የሆነው ነፍሱን ይማረው እና አንድ ወዳጄ ጌታቸው ደስታ የሚባል ነው። ኢትዮጵያ መንግስት ከፍተኛ ባለስልጣን ሆኖ ያገለገለ ከዛም በንግዱ ዓለም የተዋጣለት የተሳካለት ሰው ነበር። ኢትዮጵያ ኢኮኖሚው ነፃ እየሆነ ሲሄድ ደግሞ ብዙ ቦርዶች ውስጥ አባል የሆነ ያገለገለ የነበረ ሰው ነው። ይህንን ወንድሜን ከብዙ ማውጠንጠን በኋላ ሀሳብ ውስጥ አካፍለው ይህ የተቀደሰ ሀሳብ ነው ብሎ እሱ ነው ይህንን እውን ሊያደርግልን የቻለው። አቶ ጌታቸው እና ከእሱ ጋር የተባበሩት ወንድሞቻችን እና እህቶቻችን ናቸው። አቶ ጌታቸው በኋላም ደግሞ እንደዚሁ ከእሱ በማይተናነስ ደረጃ ለዚህ ለስኮላርሽፑ ጥሩ እምነት ያላቸው ሰዎች አንዳንዶቹም ከጡረታ እየወጡ በቦርድ አባልነት የቦርድ ቸርማን በመሆን አገልግለዋል እና እውን ሊሆን የቻለው ስኑ ሊሆን የቻለው በእነዚህ ሰዎች ተሳትፎ ነው። ዛሬ እግዚአብሔር ይመስገን ወጣቶችን ገብተውበታል። የትምህርት ቤቱ የስኮላርሽፑም ውጤት የሆኑ ልጆች የቦርድ አባል ሆነዋል። በዚህ ምክንያት ስኑ ሊሆን እንደሚቻለ ውጤታማም ሊሆን እንደሚቻለ ግን የመጀመሪያው ጥያቄህ ለልማት ምን ያህል ጥቅም አለ ለምትለው ገና ቀደም ብዬ ነው ይህን ነገር የተገነዘብኩት። ከዛም በኋላ እንዳልኩ ደግሞ በስራ ምን በነበርኩበት ጊዜ ሊያመሳክሩ የሚችሉ ብዙ ነገሮች ተከስተው ስላገኘኋቸው ነው።
ዶክተር አብርሃም በምጥን ውይይታችን በርካታ ቁም ነገሮችን ስላጋሩን ለጊዜው ከልብ አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ አሉላ ስለሰጠኝ እድል።
ክብራትና ክብራን የራዲዮ መጽሔት ተከታታዮች ከዶክተር አብርሃም በቀለ ጋር ያደረግነው ውይይታ ዘለግ ያለ ነው። በቀጣይ ፕሮግራማችን እንመለስበታለን። አሁን አሁን በቀደመው የራዲዮ መጽሔት የቅምሻ ወጋችን ካስተዋወቅናችሁ የቅድመ እድገት ትምህርት አዋቂና ከደርዘን በላይም የልጆች መጽሐፍት በእንግሊዝኛና በአማርኛ ቋንቋዎች ከደረሱት ዶክተር ሐዋኒ ንጉሴ ጋር ጀመር ወዳደረግነው ወግ ነው የምንወስዳችሁ። ዶክተር ሐዋኒ የኢዛም መጽሐፍት መስራችም ናቸው። የምሽቱንም ዝግጅታችንን በቀደመው ምልልሳችን ከቅርብ ጊዜያት ወዲህ በኢትዮጵያ በስፋት እያነጋገረ ከመጣው የሁለተኛ ደረጃ መልቀቂያ ፈተና የወሰዱ የአብዛኞቹ ተማሪዎች ውጤት መገመት ከሚቻለው በላይ እጅግ ዝቅተኛ ሆኖ የመገኘቱ ምስጢር የሚፈትሹበትን ጥያቄ በማስቀደም እንጀምር። ትምህርት ሰው በጣም ደጋግመው ያነሱትን አንድ ነገር እንደው ፈታ እንድናረግ ፈልጋለሁ። መውደቃቸው እርግጥ ነው፣ የትምህርት ውጤታቸው እጅግ አሳዛኝ መሆኑ እርግጥ ነው። ግን ወደቁ ማለት እነሱ ላይ ማስቀመጡ የከበደውትን እየተናገሩ ነበር። ለማለፍ አይደለም ለመማር የሚያበቃ ነገር በሌለበት እንዲህ ባለው ሁኔታ የነሱ ውጤት ብቻ ተደርጎ መታየት የለበትም እያሉን ነው።
ኦ አዎ አብሶሉትሊ። አንድ ነገር ማሰብ አለብን። ፈተና ልጆችን ስንፈትን እንግዲህ 18 ነው ማለት ልጆች ነው የሚለው ልጆችን ስንፈትን ያ ፈተና እኮ የሚያሳየን አስተማሪ ምን እንዳስተማራቸው ከረኪለሙ ምን እንደሆነ አይደለም። የኢትዮጵያ ኤጁኬሽን ፖሊሲ ምን ያ በሙሉ እኮ ፈተና ውስጥ አለ አይደለም እንዴ? ሶ አንድ ልጅ ቢፈተንም ያ ፈተናው ያን በሙሉ አካቶ ነው የሚፈትነው። እዚህም ሀገር ለዛ ነው የፈተና ውጤት ሲያዩ ልጅ ወደቀ አይደለም የሚሉት። ምንድን ነው የሚያደርጉት? ትምህርት ቤቱን ያሉ አይደለም፣ አስተማሪውን ያሉ። ለዛ ነው እዚህም ሀገር ብዙ ጊዜ እንደውም አስተማሪዎች don't teach them to the test ይባለው because እነሱ ላይ ያሳያላ አንድ ልጅ 8 ሰዓት ወይ 4 ሰዓት ክላስሩም ውስጥ ከተቀመጠ አንድ ነገር ተምሯል ወይ ማልተማርም አይደለም እንዴ እሱንም ማየት አለብን ለዛ ነው እኔ ልጆች ወደቁ ማለት በጣም ይከብደኛል እዚህም ሀገር ይከብደኛል በተለይ ደግሞ ኢትዮጵያ ያሉት ተማሪዎች ብዙ ጊዜ ገጠር ውስጥ ይሄዳሉ ግን በጠለም ገጠር ውስጥ ያሉት ደግሞ ተማሪዎች አካባቢያቸውን ብናይ የትምርት ኳሊቲውን ብናይ ኳሊቲውንም ተተን እንኳን ወንበርና ጠረጴዛውን ብናይ ኦቨርክራውዲንግን ብናይ እንዴት ነው እነሱ ወደቁ ምንለው የእውነት ኢትዮጵያ ህዝብ እኛ ውጭም ያለ ነው ምን አድርገናል ብለን ትንሽ ራሳችን መፈተን ያለብን ይመስለኛል አንድ ነገር ማስተካከል መቻል አለብን እንችላለን አይደል ወር መቻል አለብን መጻፍ ሆን ይችላል ክላስሩም ማስተካከል ይችላል አንድ አስ ልጅ ማስተማር ይችላልና ወደቁ ማለት እነሱ ላይ ጥለን እኛም እንግዲህ ወደ ስራችን እንመለሳለን ማለት ነውና
አዎ ራስን መጠየቅ የሚጋብዙ ነገሮች ነው ያነሱት ዶክተር ሐዋኒ ከተለመደው አስተሳሰብም ወጣ ይላል የጎበዝ ተማሪዎችን የታታሪ ተማሪዎችን ጥረት ሳናሳንስ ነው ትልቁን ነገር ነው ሊነግሩን የፈለጉት ተማሪዎች ለትምህርት የሚበቁበት በየለቱ የሚማሩት በትክክል ተግተው ለመማር የሚሞክሩ እንኳን የማያልፉበት ሁኔታ ወይ ማለት ብቻ ሳይሆን ተምረው ምንድን ነው ያወቁት ራሱ መጠየቅ ያለበት ቦታ ይደረስን ይመስላል በአዋቂነት እድሜ የሚሰራና የሚደረገውን አሳዛኝ ነገር እንደ ጤናማ ነገር የምንቀበለው ከባድ ሁኔታ ስንመለከት እንደው የመጽሐፍት ነገር ነውና የምንነጋገረው አንድ የቆየ ነገር ግን መሰረት ያለው የሚመስል አባባል እንዲመረምሩት ለጠየቅ መጽሐፍ ማንበብ አይደለም መጽሐፍ ያለበት አካባቢ የሚያድግ ልጅ መጽሐፍቱ በመኖራቸው ብቻ የሚያገኛቸው ጥቅሞች ጎልተው ይነገራሉ በዚህ ሀገር ባህል ውስጥ ያለ ሰፋ ተደርጎ የሚታይ ነው የቤተ መጽሐፍት ባሉበት አካባቢ መጽሐፍቱ ማገላበጥ እንኳን እድል ያለው ልጅ መጽሐፍቱ ከሌሉበት ቦታ ይለያል ይባላል እስኪ ያብራሩልን ምን አይነት መጽሐፍት ናቸው የሚለው እንደተጠበቀ ሆኖ መጽሐፍት እንዲያዩ እንዲያገኙ ለመጽሐፍት ለንባብ እንዲጋለጡ በዚህ ዘመን ደግሞ ሁሉ ነገር ወደ ዲጂታል ወደሚባለው ወደ ስልክ ዞሯልና አድሎ ያላቸው ሌላ ቀርቶ ህይወታቸውም በጣም የተሻለ ቦታ ያልሆኑም እሱን የማግኘት እድሉ ላይ ሰፋ ሲል እናያለን ትምህርታቸውን የሚያሳጣቸው ቀታቸውን የሚያሳጣቸው ነገር ሆኖ የሚታይበትም አለ ጥቅም ያለውን ይሃልና ምንድን ነው ሚስጥሩ መጽሐፍት ያለበት አካባቢ መኖር ማደግ በቤት ውስጥ እንደለብ መጽሐፍ ማየት መቻል በራሱ
አዎ በጣም ጥሩ ልክ ነህ እዚህ ሀገር አሁን በጣም ኮንሰንትሬሽኑ ላንጉጅ ኤንድ ሊትረሲ የምንለው ነው አይደለም እና ስለ ልጆች የትምህርት ንባብንም አንብበውም ደግሞ እውቀትን ለመቅሰም ዳልከው አንድ መጽሐፍ ልጅ በተለይ ሄድ ስታርት ኦርጋናይዜሽን ኤርሊ ሄድ ስታርት አለ እዚህ ሀገር ስለ ሄድ ስታርት ብዙ እዚህ ሀገር የሚኖሩ ሰዎች ያውቃሉ ልጆችን ከልጅነታቸው ጀምሮ መጽሐፍን መንካት ራሱ መጽሐፍ ሲያነቡ አሁን እዚህ ሀገር አስተማሪዎች የመጽሐፉ ስፓይን ይሉታል ይሄ ጀርባውን እንዲ ልጆች እንዲነኩት ያደርጋሉ ቋንቋውን ሁሉን ነገር ይነግሯቸዋል ጸሐፊው እሱ ነው ሰዓሊው እንደዚህ ነው ያ በሙሉ የሚያደርገው አንጎላቸውን ያን እንግዲህ መስመር ይዘረጋል ማለት ነው የመጽሐፍ ትርጉም ምንድን ነው የሚለው ይሄ እንግዲህ በአንድ አመት እንዲምናደርገው ነው እነዚህ ጨቅላ ልጆች infants and toddlers ምንለው ገና እንኳን በጀርባቸው አንዳንድ ነገር መያዝን ባይችሉት ናንሽ መጽሐፎች አሉ አይደለ የጨርቅ መጽሐፍ አለ ለምን አይናችን አንጎላችን ምን ሰማው ምን ነው ነገር ሁሉ ጊዜ ሪኮርድድ ነው አክቲቭሊ ልጆች አሁን አነበብክችን ከተትኩ አይሆን ግን አንጎል በጣም አድቫንስድ በጣም ነው የረቀቀ ሲስተም ነው ጭንቅላታችን አይደለ ሶ ይሄንን ቋንቋ እንኳን ሳይው ምን እንደሆነ ባያቁም አንጎል ያንን ነገር ቀጥቶታል የሚያወጣው ደግሞ ያ ልጅ አድጎ አንደኛ ክፍል ሲገባ እንስሳት የሚለውን ነገር ሲያይ አንጎል የቀዳውን ማገናኘት ይችላል ማለት ነው። ለዛ ነው ከልጅነት ጀምሮ ልጆች መጽሐፊንኩ መጽሐፊው መጽሐፍ ያንብቡ ይሄ የቋንቋ ወይም የተጻፈ ነገር በአይናቸው ይመልከቱ እኛ ሀገር ጥሩነቱ በተለይ መንገድ ላይ እንኳን ስትሄድ ብዙ የተጻፉ ነገሮች አሉ በራሳችን ቋንቋ ቢሆን ጥሩ ነው because ያንን ነገር አይተው ትንፍት ሲሄዱ ማገናኘት ይችላሉ ሶ ቤትም ሆነ ማህበረሰቡም ውስጥ ሆነ ወጣም ሲሉ ነገሮችን መንካትና ማገላበጥ ቴክኖሎጂ ትንሽ ለልጆች እዚህ ሀገርም ከሁለት አመት በታች አሁን American Academy of Pediatrics ቴክኖሎጂ ቅር ይላሉ ለምን አንድ ነገር ላይ ኢኖ እንዲ ከማረግ በላይ ሌላ ነገር ማረግ አይችልም አይደል መጽሐፍ መንካት አይችልም መገለባበጥ እንዲ ማረግ አይችልም ይዘውት መሄድ አለ አይደለ እንዲ ስትራችን ኳን አይችልም ሶ ያ ነገር ልጆችን ያሳደገ ያበረታታ አንጎልን እየጨመረ ከዛ ደግሞ በእድገት ላይ ቅድም እንዳለው የተመሰረተ መጻፎች እዚህ ብዙ አሉ። ሌላው ደግሞ ሆኖ በጣም ኮንሰንትሬት ያደረገን የመጣ ነው ጥቁር ልጆች የኛ ልጆች እዚህ ሀገርም ራሳቸውን ማየት እንዳለባቸው አይደለም መጽሐፍ ውስጥ ለምን ልጅ ስለራሱ ተጽፎ ሱፐር ሂሮ ሆኖ ወይም አንደኛ ሯጭ ሆኖ ሲያይ ከዛ መጽሐፍ ጋር ይገናኛል ለማንበብም ችሎታው እየጨመረ ይሄዳል ማለት
ዶክተር ሀዋኒ የመጽሐፍትና የልጆች እድገትን እየተነጋገርን ያለ ነው። የማይመለከተው ሰው ያለ አይመስለኝ ልጆች ያላቸው ወላጆች ለልጆቻቸው ቤተሰብ ካለ ወንድም እህት የእህት ልጅ ወንድም ልጅ ሁሉንም ይመለከታል። ዛሬ ደግሞ ገፋ አድርገን የምናየው የሀገር መሰረት እነኚህ ልጆች ላይ የሚደረገው ነገር መሆኑን እየተነጋገርን ነው እና ምንም መጽሐፍ በሌለበት ወይም የህፃናት መጽሐፍ ምንት በሚባሉበት ደረጃ ባሉበት እንደ ኢትዮጵያ ባለ ሀገር የርሶ አይነት በር ከፋችነት መንገድ አሳይነቱ በመጽሐፍቱ ብቻ ሳይሆን ሌሎችም እንዲያደርጉ በማበረታታት መንገድም በማሳየት ጭምር ነውና እስኪ በጣም መሰረታዊ ከሚመስሉ ለህፃናት ለልጆች የሚጻፉ መጽሐፍት ላይ ሰዎች ቀድም አንዳንዶቹን ነካነካ አድርገዋቸዋል። እንዴት ነው እርሱን የሚመርጡት? እንዴት ነው መጽሐፍ የሚጽፉበትን ሁኔታ የሚያስቡት? አንድ ሰው ጥሩ የስነ ጽሑፍ ችሎታ ኖሮት የማስተማርም በተወሰነ ደረጃ እውቀት ኖሮት ነገር ግን የልጆች መጽሐፍ አይችልም እና የግድ ቋንቋና ስነ ጽሑፍ ችሎታ ስላለው ብቻ ምን አይነት ነገሮች ማሰብ አለበት? ምን አይነት ሂደት ውስጥ ያልፋል? እንደው በጣም መሰረታዊ የሚመስሉትን ቢያጋሩ።
እሺ፣ በጣም ጥሩ። አዎ፣ እኔ የምመክረው አንደኛ ነገር ብዙ የልጆች መጽሐፍን ማየት ጥሩ ነው። የእውነት ማየት ስዕላቸውን እንዴት እንደተሰሩ። ሌላው ደግሞ አለመፍራት፣ ውስጥ ካለ ፍላጎቱ ካለ መጽሐፍና ግን እኔ በፊድባክ በጣም አምናለሁ። ማለትም ሌላም ሰው ጋር ልኮ ልጆችን እንኳን አሳይቶ ምን ይመስላችኋል ማለት
መጽሐፉ የተጻፈላቸው ልጆች ራሳቸው ያን መጽሐፍ እንዴት እንደሚያዩት እንዲገመግሙ ማለት ነው።
ልጆች ነው። አዎ፣ እነርሱ ልጆች በጣም እውነተኛ ናቸው፣ በረንብ ይናገራሉ። ልጆችን ማሳይቶ ምን ይመስላችኋል ማለት አዋቂንም ማሳየት፣ በተለይ በእኛ ቋንቋ ስንጽፍ በጣም ጥቅ የሆነ ቋንቋ ነው። በፊደል የሚጻፉት ነገሮች ነው። አንድን ነገር እንኳን ለቀቅና ያዝ ማድረግ፣ ስትጽፈውም ሰው እንዴት እንደሚያነበው ማየት፣ እሱን ከአዋቂ ሰው ጋር አንዳንድ ማገናዘብ እና አሁን የእውነት ኢትዮጵያ ውስጥ ቅድም እንዳልኳላ ብዙ የልጆች መጽሐፍ የትምህርት መጽሐፍ የሚጽፍ ሰው ያስፈልጋል። በጣም ብዙ ስንጽፍ ግን ሁላችንን እኔንም አካቶ ማለት ነው ይሄ ኢንተንሽናችን አለ አይደለም፣ ሙከራችን ለምንድን ነው የሚለውን እና የማራመድ የትምህርቱን የእድገቱን ነገር ለማራመድ ከተዘጋጀን እንደዚህ ሀገር እዚህ ሀገር ጸሐፊ ነው ያለው አይደለም። የልጆች መጽሐፍ በተለይ ገብተን ከላይ እስከ ታች ነው የምናየው። ኢትዮጵያ ውስጥም እንደዛ ምኞቴ ነው። ብዙ ሰው ጽፎ ብዙ ታሪኮች አሉ። በእኛ አፍ በእኛ ምላስ መጻፍ ያለበት በእኛ አስተሳሰብ አለ አይደለም። ሶ የውጭን ማምጣት ጥሩ ነው እንደ አዲሽን፣ ግን የኛ መጀመሪያ ቢሆን የኛ ፋውንዴሽን ቤስላይኑ ቢሆን እና የሌላውንም እያካተትን ብንሄድ። ለዛ ደግሞ እኔ ማምነው በጣም ብዙ ጎበዝ ወጣቶች አሉ ኢትዮጵያ። በጣም ብዙ ጎበዝ ወጣቶች አሉ። ብዙ መስኮች አሉ። ብዙ መስኮች አሉ። ቴክኖሎጂ አለ፣ ብዙ ነገሮች አሉ። ግን የልጆችንም ነገሮች ጋር ትንሽ አስበው ወደዛም ቢገቡ ደስ ይለኛል። ወጣቶቹ እንደ ስራ አይተውት ማለት ነው። እንደመለስኩ ተስፋ አለ።
ዶክተር ሀዋኒ እንግዲህ የመጽሐፍት ጉዳይ ስንነጋገር ህፃናቱንና ወላጆቻቸውን ብቻ ሳይሆን መምህራኖቻቸውንም እናስባለን። እርስዎ መምህር ኖት፣ ይበልጡን ደግሞ በህፃናትና ልጆች ትምህርት ላይ የተለየ ትኩረት ሰጥተው የሚሰሩ ባለሙያ ኖት። ቀደም ብዬ በመግቢያ የጠቀስኳቸውን ስራዎች ይሰራሉ። በሙያውም እዚህ በሚሰሩበትም መደበኛ የዕለት ተዕለት ስራውም እሱ ነው። በኢትዮጵያም በተቋም ደረጃ አዘጋጅተው ከብዙዎች ጋር በመተባበር ስራዎችን ይሰራሉ። በመምህራንም ረገድ እንግዲህ ይሄው የትምህርት ስርዓት ነውና መምህራኑንም የሚያፈራው መምህራኑም ያልተቀበሉትን መልሶ አይሰጡም። በዚሁ መንገድ ያለፉ ናቸው። ለራሳቸውም ያላቸው ነገር ውሱን ሊሆን ይችላል። ሁሉንም ባይሆን ያን በትልቁን ስዕል በምናይበት ጊዜ ያን ከግምት ማስገባት ይጠይቃልና ለመምህራኑስ መመሪያ እንደሚባለው አይነት ምን አይነት ነገር ያስፈልግ ይሆን? የልጆች መጽሐፍት ክፍተቱን ለመሙላት የሚሞከረውን ያህል ለመምህራንስ ምን ሊደረግ ይችላል? መምህራኑ ልጆቻቸውን ተማሪዎቻቸውን እንዴት መያዝ እንዳለባቸው በዚያ ጨቅላ እድሜ በልጅነታችን የምናስታውሰው ቅጣትን እንደሚጨምር በአሁኑ ዘመን ተቀባይነት የለውም። የአስተማሪና የልጅ ግንኙነት ትንሽ አስቸጋሪ እንደነበር ነው ትዝ የሚለን እና በልጅነታችን ጥሩ ጥሩ አስተማሪዎቻችን የምንወዳቸውን አንረሳቸውም፣ እናስታውሳቸዋለን። ምን ይታዩታል? የሚያበረታታ አስተማሪ በስራችን የወደደንን ትልቅ ከሆን በኋላ ሁሉ እናስታውሳቸዋለን። ስለ መምህራንስ ምን ይላሉ? አንዳንድ ነጥቦችም ቢያጋሩ።
አዎ ልክ ነህ። እኔም ራሴ አሁን ስታወራ የመጀመሪያ ኢቨን የኪንደርጋርደን አስተማሪ ትዝ አለችኝ። ልክ ነው። አስተማሪ በተለይ 2-3-4-5 ዓመት የምናገኛቸው አስተማሪዎች እንደ ሌላው ኤክስፒሪየንስ ምሰሶ ናቸው አይደለም? ሲያነቡልን ትዝ ይለናል፣ ዋን ነገር ሲሉን ትዝ ይለናል፣ ወይ ሲያቅፉን ሲቀጡንም ትዝ ይለናል፣ ሁሉ ነገር ትዝ ይለናል። አንጎላችን በጣም ክፍት ስለሆነ ለኤክስፒሪየንስስ የልጅነት ትምህርት ወይም የቅድመ አንደኛ ደረጃ ትምህርት ላይ ልጆች የእውነት አእምሮ ክፍተታቸው በጣም ሰፊ ነው አይደለም? ሶ ምን እንክተትበት ብለን ብናስብ ጥሩ ነው። ትምህርት ልጆች የሚማሩት በልባቸው ሲገባ ነው ላለው ብዙ ጊዜ እኛ በዚህ ነው በዚህ የሚገባው ከሁለት ከሶስተኛ ክፍል በኋላ ነው። ከዛ በፊት ልጆች የሚማሩት መጀመሪያ በልባቸው ነው። ሶ መጽሐፍ ስናነብ የእውነት ስንጫወት ኢቭን ስናቅፋቸው ያ በሙሉ ስሜታዊ ነክ ነገሮች ናቸው። መጽሐፋችንንም ስንጽፍ እሱን እየነካን ነው። እንዴት ነው ልጆች ጋር ይህ መጽሐፍ ሲነበብ መጀመሪያ በልባቸው ገብቶ ወደ አንጎላቸው የሚሄድ? ብዙ ጊዜ እዚህም ሀገር ትንሽ ያጠፋ ነውም የጠፋው ትምህርትን በዚህ ማንቆርቆሪያ። እኔ ለኢትዮጵያ አስተማሪዎች ደግሞ ብዙ ጎበዝ አስተማሪዎች አሉ፣ እውነት ብዙ እኛም የምንሰራበት አካባቢ የምናውቃቸው። ልጆችን ስናስተምር በጨዋታ በሳቅ በመጽሐፍ ስለ እንስሳ እንኳን ስናወራ እንደ እንስሳ እንጩህ ማለት አለ አይደለም፣ አያያዝ ነው። ስለ ቡና ስናወራ ስንት ቡና እናታችሁ ጠጡ፣ ዛሬ አባታችሁ ጠጡ፣ አተላውን አምጡ፣ ላይክ ነው እንደዚህ አለ አይደለ? እያያያዝን አንድ ላይ እንዴት ነው እያሰፋን እየጻፍን ስኒ እየሳልን በስኒ እየተጫወትን ያ ነው የቅድመ ልጅነት ትምህርት። የእውነት ትምህርት ክላስሩም ውስጥ ልጆች ይማራሉ በቾክ እና በቦርድ በልጅነታቸው ለእኔ ይከብደኛል። እኔ በጣም በልጆች እድገት አምናለሁ። እድገትን የሚነግረንን እሱን ተከትለን ማስተማር እንዳለብን አምናለሁ። ለእሱም ደግሞ ግን አሉላ የሚቸግረው ቅድም ያነሳኸው ነገር ነው። የኢትዮጵያ ትምህርት ምንድን ነው የሚለውን ነገር ገና አላወቅ ነው አይደለም? ስለዚህ ይከብዳል። አንዳንድ ጊዜ አስተማሪዎች ምን ማድረግ አለባቸው ስንል አዎ በሀሳብን ቲዮሪ ኢን ፕራክቲስ ኢን ፖሊሲ ኦፍኮርስ እንደዚህ ተንትነን ማስቀመጥ እንችላለን። ግን ደግሞም እነርሱ ራሳቸው ይህንን ለውጥ ቢመሩ ምን ይመስላችኋል? ክላስሩም መምሰል አለበት፣ እንዴት እንደግፋችሁ የሚለውንም ነገር ብናካትት ጥሩ ነው። ዋናው ለመልሱ ግን ልጅ የሚማረው በልቡ ቅድም እንዳልነው ከታች ወደ ላይ ነው እንጂ ከላይ ወደ ታች ብዙ ነገር እኛም ላይ አይሰራም። ስለዚህ እሱንም ማሰብ አለብን ነው።
ግሩም ነው። ይሄን ውይይት የሚከታተሉ ተመልካቾቻችን፣ አድማጮቻችን ለትምህርትም ግድ የሚላቸው ሌሎች ከነኚህ ካነሷቸው ጥሩ ጥሩ ሀሳቦች ጋር ራሳቸውን የሚያዛምዱ ይመስለኛል። የቅድመ እድገት ትምህርት ጋር እንመለስና በዚያ ጨቅላ እድሜ የሚሰጠው ትምህርት የተለየ ትኩረት የሚገባውን ያህል የልጆችን አእምሮ መንከባከብንም የሚጨምር ይመስላል። በተለየ ስሜት በጥልቀት መከታተልን ይፈልጋል። ሁሉም ሰው እንደዛ ይችላል ማለት ባንችልም፣ ለእርሶ ግን እንደው ህጻናትን ማስተማር ህጻናትን መውደድን ግድ ሊሆን እንደ ማንኛውም ስራ መውሰድ ቀላል ስላልመሰለኝ ነው። የተለያየ ጠባ ያላቸው በተለያየ ሁኔታ ውስጥ ያሉ ልጆችን አንድ ቦታ ማግኘትን ይጋብዛል። በዛ ሁኔታ ውስጥ እናገኛቸዋለን። የልጆቹን ሁኔታ ስነልቦና ቀናቸውን ቤት ውስጥ ምን እንደሆኑ ያን ሁሉ መፍቀድ ይጠይቃል። ያስተማሪ የራሱንም ፈተናዎች እንዳለ ይዞ ማለት ነው እዛ ቦታ ሲያገኛቸውና ልጆችን መውደድ የግድ ሊሆን ወይም ስለ ልጆች እንደው ከዚህ ቀደም ግድ እንኳን ከሌለው አሁን ስራዬም የሙሉበት ሁኔታ ይጠይቃልና የተለየ ትስስር መፍጠር አለብኝ የሚለውን ማሰብ አለበት አንድ የጨቅላ ታዳጊ አስተማሪ።
አዎ፣ ከልጆች ጋር መስራት ስናቀድ ማለት ነው። ብዙ ጊዜ ከልጆች ጋር መስራት ሁሉም የሚችል ይመስላል። የእውነት እዚህም ሀገር እውነት አንድ ነገር ካልሆነ በቃ ልጆች አስተምራለሁ የሚል አለ አይደለ? ቢካዝ ከአምስት ዓመት በታች ብዙም የሚያስፈልጋቸው ስለማይመስለን ነው። ሁሉም ሰው ከልጆች ጋር መስራት ወይም ከልጆች ጋር በቃ አብሬው ከሆንኩ አንዳንድ ነገር እነግረዋለሁ። ግን አክቹሊ ከልጆች ጋር መስራት በጣም ብዙ ብዙ ያነሳሁን ማፍቀር መውደድ ብቻ ሳይሆን ልጆች ማንነታቸውን ይገባቸዋል ወይ የሚለውን ነገር አለ። ልጆች አስተማሪያችን ናቸው ብዙ ጊዜ ብለው ነገር ነው። እኛ አስተማሪ ነን ብለን ስንገባ ልጆች ናቸው የሚያስተምሩን እውነት ለመናገር አይደለ? ሶ ራሳችንን ዝቅ ማድረግ እንችላለን ወይ? በባህላችን ልጆችን እንደ አስተማሪ እናያለን ወይ? ልጆችን እንከባከባለን ስንል እኛ ባሳለፍነው ነው እናንከባከባቸው ወይስ እነርሱ በሚፈልጉበት መንገድ? ቅድም ያነሳኸው ነገሮች አሉ። ልጆች ጸባያቸው ራሱ አሁን ይሄ ጸባይ ተምፐራመንት የምንለው በ6ና በ7 ወር ነው የሚወጣው። አስተማሪዎቻችን በ6ና በ7 ወር አዎ አስተማሪዎቻችን እሱን ያውቃሉ ወይ? 2 ዓመት ደግሞ ሲሆናቸው ልጆች በጣም ፈታኝ እድሜ ላይ ነው። ሁሉንም ነገር ማድረግ ይፈልጋሉ። ሶ ቅድም የጠየቀው አስተማሪዎች ሲመጡ እዚህ አካባቢ ይህም በሙሉ ያውቃሉ ብቻ ሳይሆን አሉላ አስተምረናቸዋል ወይ? ይህን ነገር በሙሉ ሰተናቸዋል ወይ? እውቀቱን፣ ልምዱን፣ በየጊዜው ደግሞ የሚያስፈልገውን ነገር ድጋፍ ኢትዮጵያ ብቻ ሳይሆን እውነት ለመናገር እዚህ ሀገርም እንኳን የልጆች እድገት አስተማሪዎች ብዙ 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 ችግር አለበት። ላነሳው ጥያቄ ነው ከዚህም ሀገር አይ እንችላለን ብለው ስለሚገቡ ማለት ነው። እሱን ማሰብ አለብን። ኢትዮጵያ ደግሞ ስንሄድ አሁን ባለው ሁኔታ እንበል በጦርነት በድርቁም ሆነ በመፈናቀልም ሆነ የምግብ ውድነት ጀስት የቀን ኑሮ ያለው ጫና በተለይ ደግሞ ከከተማ ወጣ ስንል አንዳንድ ቤተሰብ ልጆቻቸውን ሸንኮራ አገዳ አብልተው ነው የሚያስተኙት። እንግዲህ አስበው ያ ልጅ እንዴት ነው ትምህርት ቤት መጥቶ የቅድመ ልጅነቱን ተወው ግን ፈተናም ተፈትኖ ወደቀ የምንለው ምግብ ነው አይደል? አንደኛው አንጎላችንን የሚያዳብረው። ሶ በልጆች ደግሞ ስናየው በጨቅላ ከአምስት ዓመት ወይ ከስምንት ዓመት በፊት ላሉ ልጆች በዛ በእድገት ዘመን የአስተማሪ ራሱም ደግሞ አስተማሪው ራሱ ተረድቷል ወይ? ድጋፍ ተሰጥቶታል ወይ? የሚያስፈልገው ነገር ሆኗል ወይ? አስተማሪ ስንደግፍ እኮ ልጆችንም በተዘዋዋሪ እጅ ደግፈናል ማለት ነው አይደለም? እሱን የምናስብበት የእውነት ትኩረት የምንሰጥበት ከንግግሮች በየጊዜው ማውራት አይጠቅምም ወይ? በየጊዜው ካወራን ስለ ልጆች እድገት ከመፍትሄ ጋር አያይዘን ይሄን አደረግን እናደርጋለን ሳይሆን እያደረግን ነው የሚለውን ነገር ማሳየት ብንችል ጥሩ ነው ብዬ ነው።
ልጆች የሚማሩበትን የልጆችን ፍላጎት ስናገናዝብ ፈጥኖ የማይታይ ነገር ግን በኩል ደረጃ አስፈላጊ የሆነ በተለየ ሁኔታ ውስጥ ያሉ ህጻናትና ልጆችን የሚታዩበት እዚህ ሀገር የተለየ ፍላጎት ያላቸው የሚባሉ ተማሪዎች አሉ። በጤና ሁኔታ ይሁን በአሉበት ሁኔታ በእድገታቸው ይሁን የእነሱን ፍላጎት ያካተተ ትምህርት ሊሰጥ ይሞከራል። ለኢትዮጵያ በጣም ሩቅ ይመስለኛል። መምህራኖችም ሌሎችም የፖሊሲ ሰዎችም ሀሳብ ደረጃ እንኳን ማካፈል ድሉ ስላለ ነው ከኢትዮጵያ ተጨባጭ ሁኔታ ጋር ስለሚሄድ አይደለም። አንዳንዴ መሰረታዊ የሆኑ ነገሮች የሚያስፈልጓቸው መስማት የተሳነው ልጅ፣ አይነ ብርሃን የሌለው በተለየ ሁኔታ መንከባከብ፣ ትምህርቱን እንዲያገኝ ማድረግ ማህበረሰብ ግዴታው መሆኑን እንኳን ብዙ አናገናል። የልጁ ወይም የቤተሰቡ ችግር አድርገን የምንተውበት ጊዜ አለ። ከዛስ አንጻር እንደው ምን አይነት ሀሳቦችን ሊፈነጥቁ ይችላሉ በኢትዮጵያ አቅምና ሁኔታ?
እሺ፣ ወደ መጽሐፉ አንዴ ልሰድህና ወደዚህ አንደኛው መጽሐፍ ይጻፍ ነው በዚህ አኳያ ስለሆነ ነው። በመጀመሪያ ልጅ ነኝ የሚለው first time a child የሚለው ከሱ ጋር የተያዘ ነው። ብዙ ጊዜ ይሄ መጽሐፍ children with autism በሱ ጋር የተመሰረተ ቢሆንም ጽሑፉ አጻጻፉ በልጁ ድምጽ ነው። እና ልጁ ነው ጽሑፉን የሚጽፈው፣ ልጁ ነው ስሜቱን የሚናገረው። አሁን ያነሳው ልጆችንም በልጅነታቸው መጀመሪያ ማየት እንዳለብን። ሰው አንድ ልጅ አዎ አይኑ ላይ ይችላል፣ ድምጽ ላይ ሰማይ ይችላል፣ አንዳንድ ነገር ማገናዘብ ወይም ነው የአእምሮ አስተሳሰቡ ለየት ሊል ይችላል። ከዛ በፊት ግን በማህበረሰብ እነዛን ልጆች መጀመሪያ እንደ ልጆች ማየት አለብን፣ እንደ ራሳችን ልጆች ማለት ነው። ልጆችን እንደ ልጆች ማየት ከጀመርን አሁን እንዳልከው አካተን አብረን መስራት መማር መኖር የሚለውን ነገር ከፈት እናደርጋለን። እነሱን አጠንክረን እያየን ማለት ነው። ዲሲቢሊቲ ሁሉም ጋር አለ፣ ሁሉም ልጆች ጋር። እኔ ከልጆች ጋር ነው የምሰራው፣ ማንንም 100% አይደለም። ሶ እንደዛም ማሰብ አለብን።
ዶክተር ሀዋኒ ንጉሴ የማሳቹሴትስ ግሎባል ዩኒቨርሲቲ የቅድመ እድገት ወይም የታዳጊ ልጆች ትምህርት ፕሮግራም ሊቀመንበር እና ተባባሪ ፕሮፌሰር፣ በ16ቱ የኢዛም መጽሐፍት ስራዎች መነሻነት ላደረግነው ቃለ ምልልስ ለነበረን ቆይታ አመሰግናለሁ። በሌላ መሰል ትምህርት ነክ ርዕስ መልሼ በቅርቡ እንደማገኝ ተስፋ አድርጋለሁ። በአሁኑ ጊዜ ይስጥልኝ።
እኔም አመሰግናለሁ። ቴንክ ዩ።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ መሰንበቻውን ወደ 4 ኪሎ ብቅ ባለበት ወቅት የገጠመውን መነሻ በማድረግ ከ49 ዓመታት በፊት የነበረን ሁኔታ በማስታወስ ከሙዚቃው ሰው ኢሳቅ ባንጃው ጋር ያቀናበሩትን እንካችሁ ይለናል።
አድማጮቼ እንዴት ሰነበታችሁ? የባንዲራ ቀን በተከበረ ማግስት ዘንድሮ የ137 ዓመት ዕድሜ ካስቆጠረችው አዲስ አበባ 4 ኪሎ ብቅ ብዬ ነበር። አዲሱን የኢትዮጵያ ፕሬስ ድርጅት ህንፃ ሽቅ ብያየሁ። ዝቅ ስል ባንዲራችን የሚለውን በህብረ ቀለማት ያሸበረቀውን ታሪካዊ ጋዜጣ ተመለከትኩ፣ አነበብኩት። ጥቅም የሞላበት የዚህ ጋዜጣ ታሪክ ቀጥሎ የተጻፈው ነው ይልና ግርማዊ የኢትዮጵያ ንጉሠ ነገሥት ወደ ሀገራቸው ለመመለስ ሲዘጋጁ በሰነበቱበት በካርቱም በሱዳን ከተማ መታተም ጀመረ ይላል ጋዜጣው። 28 ጊዜ ቅዳሜ ቅዳሜ በየሳምንቱ ይወጣ እንደነበርም ይተርካል። ከ83 ዓመት በላይ እድሜ ያለው ይህ ጋዜጣ በአጤ ምኒልክ ጊዜ ከነበረው አይምሮ ከተሰኘው ጋዜጣ እንግዲህ ቀጥሎ ለኢትዮጵያችን እና አዲስ ዘመንን ቀድሞ የመጀመሪያው ጋዜጣ ነው ለማለት ይቻላል። በነገራችን ላይ የባንዲራ ቀን ከ82 ዓመት በፊት በየዓመቱ ጥር 12 ቀን የሰንደቅ ዓላማ ቀን እየተባለ በብሔራዊ ደረጃ ይከበር ነበር ከቃና ዘገሊላ በዓል ጋር። ጨዋታን ጨዋታ ያነሳዋልና ከአዲሱ ኃይለ ገብረ ስላሴ ግራንድ ሆቴል ውስጥ የሆቴሉ ሰራተኞች በየዕለቱ ከጠዋቱ 12 ሰዓት ላይ የኢትዮጵያን ሰንደቅ ዓላማ ይሰቅላሉ። ማታ ደግሞ እንደዛው ሰብሰብ ብለው ብሔራዊውን መዝሙር እየዘመሩ ሰንደቅ ዓላማውን ያወርዳሉ። አሁን ደግሞ ከዛሬ 49 ዓመት በፊት በንጉሠ ነገሥቱ መንግሥት ዘመን በትምህርት ላይ የነበሩ ወጣቶች ዛሬ በመላው ዓለም የሚገኙ በተለይም ደግሞ ይህንን የአሜሪካ ድምፅ ሬዲዮ ቪኦኤን በማዳመጥ ላይ ያሉ የቀድሞ ተማሪዎች የሚያስታውሱት አንድ ትዝታ ልቀስቅስ። ከዛሬ 49 ዓመት በፊት ተማሪዎች ሆነን እንግዲህ ድሮ ጠዋት ባንዲራ ስንሰቅል በሰልፍ ደሙን ያፈሰሰ ልቡ የነደደ እያል እንዘምር ነበር። ማታ ደግሞ ሰንደቅ ዓላማው ሲወርድ ተጣማጅ አርበኛ በአገር መውደድ ቀንበር ገዳይ ድል አድራጊ ደመላሽ ወታደር እያን ሰንደቅ ዓላማውን እናወርድ ነበረ። ሰዎች በመንገድ ላይ ሲሄዱ በመኪናም ሲሄዱ ልክ እዚህ 12 ሰዓት ላይ ቆመው ነበረ ባንዲራው ሲወርድ የሚመለከቱትና ይሄ ልዩ ትዝታ ነበረን። በአሁኑ ጊዜ የሰንደቅ ዓላማን በተመለከተ የሚዘመረው የኢትዮጵያ ብሔራዊ መዝሙር ነው፣ እንደ ሰንደቅ ዓላማ መዝሙርም ተደርጎ የሚዘመረው። በእኛ ጊዜ ግን መንግስትን ለዳዊት ቡራኬ ለሴም እያልን የምንዘምረው ነበረን። የዜማው ደራሲ ርዕሰ ደብር ቤተ ማርያም ዘወልዴ ታዕካ ነገሥቱ የተፈሪ መኮንኑ የመዝሙር መምህር ነበሩ እና እኔና የሙዚቃው ሰው ይስሐቅ ባንጃው ደግሞ ተነጋገርንና የመጀመሪያዎቹን ግጥሞች ለውጠን ለምን የዛን ጊዜውን ትውልድ ተማሪዎች ትዝታ አንቀሰቅስም ብለን ይህንን በመንግስት ለዳዊት ዜማ ኢትዮጵያ 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 ብለን ይስሐቅ በሙዚቃ አቀነባበረው። እንደ ታሪካዊ ማስታወሻ እንደ መዘክር አድርጋችሁ ውሰዱት፣ ተቀበሉን።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን። የራዲዮ መጽሔት የአድማጮች መስኮት ነው ሰዓቱ። የራዲዮ መጽሔት ዝግጅት በተጠናቀቀበት ሰዓት ላይ የደረሰን አስተያየት ነው። ጸደይ አካሉ የተባሉ አድማጫችን ናቸው። ለፕሮግራሞቻችን ያላቸውን አድናቆት በስፋት ዘርዝረው አስተያየታቸውን ያደረሱን እናመሰግናለን። ዝግጅታችንን ካገባደድን በኋላም ስለነበር አስተያየታቸው የደረሰን ላቀረቡልን ጥያቄ የሚሆነውን ምላሽ በዛሬው ዝግጅታችን ማካተት ባለመቻላችን ይቅርታ እየጠየቅን በመጪው ፕሮግራማችን የምናስተናግድ መሆኑን ከወዲሁ ለመግለጽ እንወዳለን። ለአሁኑ ግን አድማጫችንን ጸደይ አካሉን ለመልካም አስተያየታቸውም ሆነ ለተሳትፏቸው እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ያሰናዳነውንም በዚሁ መቋጨታችን ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም።